ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ሩዋንዳ ከፈረንሳይ፣ ከቤልጅየም፣ ዩናይትድ ስቴትስ እና ከሌሎች ጋር በማበር እየሰራች ነው። የኮንጎ ሕዝብ ደክሞታል። ስንት ጊዜ እንሞታለን? ለስንት ቀን?
በዲሞክራቲክ ኮንጎ ግጭቱ ተባብሶ ቀጥሏል። ሙሉ ዘገባ አለን፣ በዕለቱ አቢይ ርዕስ ይቀርባል። የጎፋ ተፈናቃዮች ሰብአዊ ድጋፍ አለማግኘታቸውን የተናገሩበት፣ ሰዎችም መታሰራቸውን ቤተሰቦቻቸው የገለጹበት ዘገባም በመጽሔቱ ክፍለ ጊዜ ይቀርባል። ማክሰኞ ጥር 20 2017 ዓ ም ጤና አስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አስማማው አየነው ለሰዓቱ የዓለም ዜናዎች ተሰይመዋል። ብርሃን ኃይሉ ታቀናብርልናለች። ዋና አዘጋጇ ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ከተቀሩ ባልደረቦቻችን ጋር አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና
አመሰግናለሁ አሉላ። በድጋሚ አድማጮቻችንና ተመልካቾቻችን እንደምን አምሽታችኋል። የሰዓቱን ዜናዎች ወደ እናንተ የማቀርበው አስማማው አየነው ነኝ። በቅድሚያም ዩናይትድ ስቴትስ ኤም 23 ቡድን በምስራቅ ኮንጎ ያደረሰውን ጥቃት አወገዘች። የዓለም አቀፍ ወንጀል ፍርድ ቤት ለዳርፎ ወንጀል ተፈላጊዎች ማዘዣ እንደሚያወጣ አስታወቀ። እንዲሁም ሲዲሲ ከዓለም የጤና ድርጅት ጋር በመተባበር የሚያካሄዳቸውን ስራዎች በአስቸኳይ እንዲያቆም ታዘዘ። የሚሉት ከሰዓቱ ዜናዎች መካከል ዋናዎቹ ናቸው። ወደ መጀመሪያው ዜና አልፋለሁ። በሩዋንዳ የሚታገዘው ኤም 23 የተባለው ታጣቂ ቡድን ቁልፍ የሆነችውን የምስራቅ ኮንጎ ዋና ከተማ ተቆጣጠር ያለው ማለቱን ተከትሎ ዩናይትድ ስቴትስ ድርጊቱን አወግዛለች። በተያያዘ ዜና የኬንያ ፕሬዚዳንት ዊልያም ሩቶ ከዲሞክራቲክ ኮንጎ ሪፐብሊክ ፕሬዚዳንት ፊሊክስ ቲሺኬሴዲ እና ከሩዋንዳው ፕሬዚዳንት ፖል ካጋሜ ጋር ቀውሱን በሚመለከት ነገ ረቡዕ ለመወያየት ዝግጅት መደረጉን አመልክተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እንዳስታወቀው ትላንት ሰኞ የዲሞክራቲክ ኮንጎ ሪፐብሊክ ፕሬዚዳንት ቲሺኬሴዲን በስልክ ያነጋገራቸው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሩዋንዳ የሚታገዘው ኤም 23 ጎማ ላይ ያደረሰውን ጥቃት አውግዘዋል። ዩናይትድ ስቴትስ የዲሞክራቲክ ኮንጎ ሪፐብሊክን ሉዓላዊነት እንደምታከብርም አረጋግጦላቸዋል ብሏል። ግጭቱ ወታደራዊ መፍትሄ የማይገኝለት እንደሆነ የጠቆሙት የኬንያው ፕሬዚዳንት ዊልያም ሩቶ፣ ፕሬዚዳንት ቲሺኬሴዲ እና ፕሬዚዳንት ካጋሜ ነገ ረቡዕ ለመወያየት እንደተስማሙም አመልክተዋል። ይህ በዚህ እንዳለ ታጣቂ ቡድን ጎማ እንደያዘ ከተናገረ በኋላ ከተማ ውስጥ በቡድኑና በኮንጎ ኃይሎች መካከል ውጊያው እንደቀጠለ መሆኑን ኮንጎ የሚገኙ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን ትላንት ሰኞ ተናግረዋል። ኮንጎ ተቀማጩ የመንግስታት ድርጅት አስተባባሪ ብሩኖ ለማርኪሲ ከኪንሻሳ በሰጡት ቃል ውጊያው ጎማ ውስጥ በሁሉም አቅጣጫ መስፋፋቱን ጠቁመው ሁኔታው እጅግ አደገኛ እንደሆነ ገልጸዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የድርጅቱ ዋና ጸሐፊ አንቶኒዮ ኩቴሬጅ እና ሌሎች የድርጅቱ ከፍተኛ ባለስልጣናት ታጣቂ ቡድን በአስቸኳይ ውጊያ እንዲያቆምና ከያዛቸው ግዛቶች እንዲወጣም ጠይቀዋል። የሩዋንዳ ኃይሎች እንዲወጡ የጠየቁት ባለስልጣናቱ ሁለቱ ወገኖች የአንጎላ ፕሬዚዳንት ዣዋው ሎሬንሶ ወደሚመሩት የሽምግልና ሂደት እንዲመለሱም አሳስበዋል። በሱዳን ምዕራብ ዳርፉር ክፍለ ግዛት ሲቪሎች ላይ ግፍ በመፈጸም የተወነጀሉ ሰዎች እንዲያዙ የእስር ማዘዣ ለማውጣት እየተዘጋጁ መሆኑን የዓለም አቀፍ ወንጀል ፍርድ ቤት አቃቢ ሕግ አስታወቁም። ላለፉት 19 ወራት ከሱዳን መንግስት ኃይሎች ጋር እየተዋጉ ያሉት ታጣቂ ኃይሎች የጎሳ ማጽዳት አድራጎት በመፈጸም ተወንጅለዋል። የዓለም አቀፉ ፍርድ ቤት አቃቢ ሕግ ካሪም ቫል ትላንት ለመንግስታቱ ድርጅት የጸጥታ ምክር ቤት እንዳስታወቁት ዳርፉር ውስጥ እነዚህ ወንጀሎች በየቀኑ አሁንም በዚህ ሰዓትም ጭምር እየተፈጸሙ ነው ብለዋል። ታጣቂዎቹ ድርጊቱን በጦር መሳሪያነት እየተጠቀሙበት ነው ያሉ አቃቢ ሕጉ ቢሮቸው ከዚህ ድምዳሜ ላይ ደረሰው የምስክሮችን ቃልና ሌሎች መረጃዎችን አሰባስቦ ጥልቅ የሆነ ግምገማ አካሂዶ መሆኑን ለምክር ቤቱ አብራርተዋል። የባይደን አስተዳደር ከመሰናበቱ ጥቂት ቀደም ብሎ የሱዳን ፈጥኖ ደራሽ ኃይሎች ቡድንና ተባባሪዎቹ በአገሪቱ እየተካሄደ ባለው የእርስ በርስ ጦርነት የዘር ማጥፋት ወንጀል እየፈጸሙ ነው የሚል ድምዳሜ ላይ መደረሱን እንዳስታወቀም ይታወሳል። ዋይት ሀውስ የፌዴራል መንግስቱን የብድርና የእርዳታ መርሃ ግብሮችን በጊዜያዊነት እንዲቋረጡ አዘዘም። የትራምፕ አስተዳደር በስራ አመራርና በጀት ቢሮ ስር የሚካሄዱ የፌዴራል መንግስት ድጋፍ የብድርና ሌሎችም የእርዳታ መርሃ ግብሮች ለጊዜው እንዲቆሙ ማድረጉን ሮይተርስ መመሪያውን ማየቱን ጠቅሶ ዘግቧል። መመሪያው ባለፈው ሳምንት አስተዳደራቸው የጀመሩት ፕሬዚዳንት ትራምፕ የፈረሟቸውን ማስፈጸሚያ ትእዛዞች ጠቅሶ የተላለፈ መሆኑን ዘገባው አመልክቷል። መመሪያውን በዩናይትድ ስቴትስ ያሉ ዲሞክራቶችም ነቅፈውታል። የዩናይትድ ስቴትስ የበጀትና የስራ አመራር ቢሮ ተጠባባቂ ስራ አስኪያጅ ማቲው ጄቪት ያስተላለፉት መመሪያ ከዛሬ እንደ አውሮፓውያን አቆጣጠር ጥር 28 በዋሽንግተን አቆጣጠር ከ11 ሰዓት ጀምሮ ስራ ላይ እንዲውል ታዟል። በዩናይትድ ስቴትስ ምክር ቤት የበጀት ድልደላ ኮሚቴ ያሉ ዋና ዋና ዲሞክራቶች የፌዴራሉ የበጀትና የሥራ አመራር ቢሮ መምሪያውን እንዲቀለብስ የሚጠይቅ ደብዳቤ ልከዋል። አድማጮቻችን፣ የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የጤና ባለሥልጣናት ከዓለም የጤና ድርጅት ጋር የሚሰሯቸውን ሥራዎች በአስቸኳይ እንዲያቆሙ ትእዛዝ ተሰጥቷቸዋል። ድንገተኛ ትእዛዝ ያተኮረው በዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ተቋም ላይ ሲሆን የተቋሙ ባለሥልጣን የሆኑት ጆን ኒኬናጋሱንግ ለከፍተኛ አመራሮች እሁድ ማታ በላኩት ማሳሰቢያ ከዓለም የጤና ድርጅት ጋር የሚሰሩ ተቋማት ሠራተኞች በአስቸኳይ አቁመው ቀጣይ መመሪያ እስከሚሰጥ እንዲጠብቁ ማዘዛቸውን መመሪያውን የተመለከተው አሶሺየትድ ፕሬስ ዘግቧል። የጤና ጥበቃ አዋቂ ባለሙያዎች ድንገተኛው ትእዛዝ አፍሪካ ውስጥ ማርበርግ ቫይረስና ኢምፖክስ የመሳሰሉ ወረርሽኞችና ሌሎችም ዓለም አቀፍ የጤና ስጋቶችን ለመቆጣጠር የሚደረጉ ጥረቶችና ምርምሮችን ያስተጓጉላል የሚል ስጋት እንዳላቸውም አመልክተዋል። ትእዛዙ የተሰጠው በዓለም ዙሪያ ያሉ የጤና ባለሥልጣናት በአሜሪካ እንስሳት ላይ እየተቀሰቀሰውን የአዋፋት ወረርሽኝ ለመከታተል ጥረት እያደረጉ ባለበት በዚህ ወቅት መሆኑም ተጠቁሟል። የተላለፈው መመሪያ ከዓለም የጤና ድርጅት ጋር በትብብር የሚሰሩ ስራዎችን በሙሉ እንዲቋረጡ የሚያዝ ሲሆን የድርጅቱ መስሪያ ቤቶች በአካል መጎብኘትም ይሁን በኢንተርኔት አማካኝነት መገናኘትንም የሚከለክል ነው። ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስን ከዓለም የጤና ድርጅት አባልነት የሚያስወጣት ሂደት እንዲጀመር ባለፈው ሳምንት አስፈጻሚ ትእዛዝ የፈረሙት ቢሆንም ሂደቱ ወዲያውኑ አልተጀመረም። ከዓለሙ የጤና ድርጅት እንድትወጣ የዩናይትድ ስቴትስ ምክር ቤት መፍቀድ አለበት። የዓመቱን ክፍያዋን መፈጸም ያለባት ሲሆን እንደምትወጣና የአንድ ዓመት ቅድመ ማስጠንቀቂያ መስጠትም ይኖርባታል። አድማጮቻችን፣ በመጨረሻም ጣሊያን 49 ፍልሰተኞች ወደ አልባንያ ላከች። ጣሊያን ባህር ላይ ያገኘቻቸውን 49 ፍልሰተኞች በባህር ኃይል መርከብ አሳፍራ ወደ አልባንያ ልካለች። ጣሊያን ስደተኞችን በሶስተኛ ሀገር ለማስፈር ያላትን እቅድ በፍርድ ቤት ክስ ቢከፈትበትም በእቅዷ ለመግፋት ባደረገችው ሙከራ የላከቻቸው ስደተኞች ዛሬ ማክሰኞ ማለዳ አልባንያ ወደ መድረሳቸውን ሮይተርስ እማኞችን ጠቅሶ ዘግቧል። የፍልሰተኞቹ ተመዝግበው ከወደቡ 20 ኪሎ ሜትር ርቀት ላይ ወደሚገኝ ማቆያ ካምፕም እንደሚላኩ ታውቋል። የጣሊያኗ የጆርጂያ ሜሎኒ መንግስት አልባንያ ውስጥ ሁለት ፍልሰተኛ መቀበያ ማዕከሎችንም አቋቁሟል። የአውሮፓ ህብረት አባል ሀገራት በባህር ወደ ግዛቱ የሚፈልሱ ስደተኞችን ቁጥር ለመገደብ በሚል የህብረቱ አባል ካልሆነ ሀገር ጋር እንዲያለ ስምምነት በማድረግ የመጀመሪያው መሆኑም ተመላክቷል። ባለፈው ህዳር በእቅዱ ህጋዊነት ዙሪያ ጥያቄ ያነሱ የሮም ፍርድ ቤት ዳኞች ወደ አልባንያ የተላኩ ስደተኞች ትእዛዝ መስጠታቸውን ተከትሎ በሁሉም የማቆያ ካምፖች እስካሁን ስደተኞች አለመኖራቸውን ዘገባው ጨምሮ አውስቷል። አድማጮቻችንና ተመልካቾቻችን፣ የምሽቱ ዜናዎቻችን እነዚህ ነበሩ። ለቀሪ ዝግጅቶች ወደ አሉላ ልመልሳችሁ።
አስማማውን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈውን የዕለተ ማክሰኞ ምሽት ዝግጅታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ብርሃን ኃይሉ፣ የዕለቱ ዋና አዘጋጃችን ጽዮን ግርማ፣ እንዲሁም ቢል ባርበር የቴክኒክ መሐንዲሳችን ነው። እስከ ምሽቱ አራት ሰዓት ከተቀሩ ባልደረቦች ጋር አብረን እንዘልቃለን። ታዲያ በቅድሚያ እንደ ወትሮው ሁሉ የሰዓቱን አቢይ ርዕስ ነው የምናሰማችሁ። በዲሞክራቲክ ኮንጎ ግጭቱ ተባብሶ ቀጥሏል። በሩዋንዳ የሚደገፉት ኤም 23 ተብለው የሚታወቁት የአማጺ ቡድኖች የዲሞክራቲክ ኮንጎ ቁልፍ ከተማ የሆነችውን ምስራቃዊቱ ጎማን ከትላንት በስቲያ ሰኞ ሙሉ ለሙሉ መቆጣጠራቸው ተከትሎ በዲሞክራቲክ ኮንጎ አለመረጋጋትና ሁከት ሰፍኗል። በዋና ከተማዋ ኪንሻሳ ተቃዋሚዎች በሩዋንዳ፣ ፈረንሳይ፣ ዩናይት ስቴትስና ኬንያ ኤምባሲዎች ላይ ጥቃት መፈጸማቸውም ተዘግበዋል። በአንጻሩ ጎማ ውስጥ ዝርፊያ፣ አስገድዶ መድፈርን ጨምሮ ከፍተኛ ቁጥር ያላቸው ሰዎች በመሳሪያ ጉዳት ደርሶባቸዋል። በሆስፒታሎች እንደሚገኙ የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት በዲሞክራቲክ ኮንጎ አስቸኳይ የተኩስ አቁም እንዲደረግና ወደ ውይይት እንዲገባም ጥሪ አድርጓል። ለዝርዝሩ
ትላንት ሰኞ ዕለት በሩዋንዳ የሚደገፉት ኤም 23 የአማጺ ቡድኖች በምስራቃዊ ዴሞክራቲክ ኮንጎ የምትገኘውን ጎማ ከተማን መቆጣጠራቸውን ተከትሎ ለሶስት አስርት ዓመታት የዘለቀው ግጭት ተፋፍሟል። በመቶዎችና በሺዎች የሚቆጠሩ ዜጎች በቅርብ ወራት በኤም 23 እና በኮንጎ መንግስት መካከል የተካሄደውን ግጭት በመሸሽ በጎማ ከተማ ተጠልለው የነበሩ ሲሆን ሌሎች ብዙዎችም ወደ ጎረቤት ሀገር ሩዋንዳ ተሰደዋል። የሩዋንዳ ባለስልጣናት በአሁን ሰዓት እየመጡ ያሉ ስደተኞችን ለመርዳት የምግብና የሕክምና ድጋፍ እያደረግን ነው ማለታቸውንም ሮይተርስ ዘግቧል። ፊሊፕ ሀቢንሹቲ የሩዋንዳ የአደጋ ስራ አመራር ቋሚ ጸሐፊ ናቸው።
ይህንን እየተናገርን ባለንበት ወቅት 1200 የሚሆኑ ሰዎች እዚህ እንደሚገኙ እንገምታለን። እንደ ደህንነት፣ ለሚያስፈልጋቸው ሰዎች የሕክምና ድጋፍ፣ መሠረታዊ ምግብና የተመጣጠነ ምግብን ጨምሮ አስፈላጊ ቁሶችን በማቅረብ መሠረታዊ አገልግሎቶችን እየሰጠን ነው።
ቋሚ ጸሐፊው አያይዘውም የሕክምና ድጋፍም እያደረግን ነው ይላሉ።
ረጅም መንገድ በእግራቸው እንዳይጓዙ ድንበር ላይ መጓጓዣ በማቅረብ እየረዳናቸው ነው። አሁን ድረስ የምግብ እደላ እያደረግን ሲሆን በቀጣዮቹ 2 ሰዓታት ትኩስ ምግብ ይመጣላቸዋል። የሕክምና ባለሙያዎች ሁኔታው እንዲያግዙ እንዲሁም ወደ ቅርቡ ሆስፒታል ሪፈራል እንዲጽፉም ጭምር ከነመመርመሪያ መሳሪያው አዘጋጅተናል።
ሩዋንዳ ከዚህ ቀደም በኮንጎ ያለውን የአማጺ ቡድንን ትደግፋለች መባሏን ያጣጣለች ሲሆን ይሁንና ሉዓላዊነቷን የመጠበቅ መብት እንዳላት አስታውቃ ነበር። ሩዋንዳ እንደ አውሮፓውያን አቆጣጠር በ1994 በሩዋንዳ የዘር ጭፍጨፋ ወቅት ምክንያት የነበረውን ኮንጎ የሁቱ ታጣቂዎችን በመደገፍ ቱትሲዎችን እየበደለች ነው ማለቷን አሁንም ድረስ ደጋግማ ታነሳለች። ይሁን እንጂ በአንጻሩ ኮንጎ ዩናይትድ ስቴትስ እና የተባበሩት መንግስታት ድርጅት ሩዋንዳ M23ን እንደምትደግፍ በመግለጽ ለጥፋቱ ተወቃሽ አድርጓታል። በኮንጎ በትላንትናው ዕለት M23 ጎማ ከተማን መቆጣጠሩን ተከትሎ ግጭቱና ስደቱ በመባባሱ አዲስ ሰብአዊ ቀውስ ማስከተሉን የመንግስታቱ ድርጅት አስታውቋል። ዋና ከተማዋ ኪንሻሳም ተቃዋሚዎች ሩዋንዳንና M23 አማጺ ቡድንን በመቃወም ሰልፍ ወጡ ሲሆን ለችግሩ መንስኤ ናቸው ባሏቸው የውጭ ሀገራት ኤምባሲዎችም ላይ ጥቃት ፈጽመዋል። ከሰልፉ ተሳታፊዎች መካከል አንዱ እንዲህ ብለዋል።
ሩዋንዳ ከፈረንሳይ፣ ከቤልጅየም፣ ዩናይትድ ስቴትስ እና ከሌሎች ጋር በማበር እየሰራች ነው። የኮንጎ ህዝብ ደክሞታል። ስንት ጊዜ ሞታለን? ለስንት ቀን?
ሰልፈኞቹ አማጽያኑ ወደ መጡበት ይመለሱ ሲሉም ጥሪ አቅርበዋል።
በመሬታችን ላይ በሁሉም መልኩ ነጻነትን እንሻለን። በምስራቅ ያሉት አማጽያን ሙሉ ለሙሉ ከጎማ እንዲወጡ፣ ሀገራችንን እንዲለቁ እንፈልጋለን። ወደ መጡበት ሀገር መመለስ አለባቸው።
እጅግ በምሬት የተሞላው የተቃዋሚዎቹ ንግግር በዋናነት ሩዋንዳን ተጠያቂ ያደርጋል።
በቃን፣ አብዝቶ በቅቶናል። ዩጋንዳ ራሷ ተባባሪ ነች። ቲሺኬዲ በጎማ ከተማ አንድ ጥይት ብቻ ከተተኮሰ ሩዋንዳ እንደምናጠቃ ነግረውን ነበረ። የኮንጎ ህዝብ ከኋላዎት ነው ፕሬዚደንታችን፣ ሩዋንዳ እንዋጋለን።
ጥቃት ከተፈጸመባቸው ኤምባሲዎች መካከል ፈረንሳይ፣ አሜሪካ፣ ሩዋንዳ፣ ዩጋንዳና ኬንያ መሆናቸውን አንድ የአውሮፓ ህብረት ዲፕሎማት ለሮይተርስ ማስታወቃቸው ተዘግቧል። በሌላ በኩል የፈረንሳይ የውጭ ጉዳይ ሚኒስትር ጂን ኖኤል ቤረት በኤክስ ማህበራዊ ገጻቸው ላይ በኪንሻሳ የሚገኘው የፈረንሳይ ኤምባሲ በተፈጸመበት ጥቃት የተነሳ እሳት አደጋ ሳይስፋፋ በፊት በቁጥጥር ስር በመደረጉ ምንም ያክል አልተጎዳም በማለት አስታውቋል። እሁድ ዕለት የሩዋንዳ መንግስት የመንግስታቱ ድርጅት አባላትና ቤተሰቦቻቸውን ከኮንጎ ማውጣቱን የመንግስታቱ ድርጅት አስታውቋል። ድርጅቱ አንዳንድ የሩዋንዳ ሰራዊቶች እየተጋጋለ በመጣው ግጭት መካከል ሰራተኞቻችንን አግዘዋል በማለት ትላንትና ሰኞ አስታውቋል። የዴሞክራቲክ ኮንጎ ቁልፍ ከተማ እንደሆነች የምትነገረው ጎማ በቁጥጥር ስር መዋሏም በከፍተኛ ሁኔታ ግጭቱ መጦዙን ያመላከተ ሲሆን በመላው ከተማዋ ዝርፊያና የመሳሪያ ተኩስ ልውውጥ እየተሰማ ነው። የጎማ ከተማ ሆስፒታሎችም ከአቅማቸው በላይ የሚሆኑ ጉዳት የደረሰባቸው ሰዎችን መሸከማቸውን የመንግስታቱ ድርጅት አስታውቋል። ዛሬ ማክሰኞ በከተሞች እጅግ ብዙ አስክሬኖች ወድቀው መታየታቸውንም የመንግስታቱ ድርጅት የሰብአዊ ጉዳይ ማስተባበሪያ ጽህፈት ቤት ዩኤን ኦቻ ቃል አቀባይ ጄንስ ላሬክ አስታውቋል። ላሬክ በጄኔቫ ባደረጉት መግለጫ የጎማ ሆስፒታሎች ተጨናንቋል፣ የተጎጂ አሃዙም እየናረ በመሄዱ ሁኔታውን ለመቆጣጠር እየታገሉ ነው ብለዋል። ቃል አቀባዩ በሪፖርታቸው ታጣቂዎቹ አስገድዶ መድፈር ጥቃት መፈጸማቸውንም አንስተዋል። በተመሳሳይ የዓለም የጤና ድርጅት የኮንጎ የአደጋ ምላሽ አስተባባሪ የሆኑት አዴል ሄድ ማርስ ቻንግ የጤና ባለሙያዎችና ሕጻናትን ጨምሮ ህሙማን በተኩስ ልውውጥ መካከል ይገኛሉ በማለት ተናግረዋል። ቅዳሜና እሁድ ብቻ ቁጥራቸው ከ600 እስከ 700 የሚደርሱ ሰዎች ቆስለው ሆስፒታል መግባታቸውንም አስታውቋል። በተጨማሪም ዓለም አቀፉ ቀይ መስቀልም በከፍተኛ መሳሪያዎች በደረሰ ጉዳት ባለፈው 24 ሰዓት ውስጥ 100 ሰዎች ሆስፒታል መግባታቸውን ገልጿል። የዓለም የምግብ መርሃ ግብር በጎማ ሲያደርግ የቆየውን የምግብ አቅርቦት ማቋረጡን ገልጾ ግጭቱ እንደሚቆይበት ጊዜውም በከተማዋ ያለው የምግብ አቅርቦት እንደሚስተጓጎል ጨምሮ አስታውቋል። በጄኔቫ ከተካሄደው በዚህ ጋዜጣዊ መግለጫ በኋላም የመንግስታቱ ድርጅት አፋጣኝ የተኩስ አቁም ተደርጎ ወደ ድርድር እንዲገባም ጠይቋል። ይህ በእንዲህ እንዳለ ነገ ረቡዕ ቀውሱን በተመለከተ የሩዋንዳው ፕሬዝዳንት ፖል ካጋሜና በኮንጎ ፕሬዝዳንት ፊሊክስ ቲሽኬዲ መካከል ውይይት እንደሚደረግ የኬንያው ፕሬዝዳንት ዊሊያም ሩቶ ለጋዜጠኞች አስታውቋል። በተመሳሳይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዩናይትድ ስቴትስ የዲሞክራቲክ ኮንጎን ሉዓላዊነት ታከብራለች፣ ስለዚህም በጎማ በኤም 23 አማጽያን የተፈጸመውን ጥቃት እናወግዛለን በማለት ትላንት ሰኞ ከኮንጎ ፕሬዝዳንት ጋር በነበራቸው የስልክ ውይይት ተናግረዋል። በሮይተርስ እና በተለያዩ የዜና አውታሮች ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
ከትላንቱ የኤም 23 የጎማን ቁጥጥር ያደረጉበት ዘገባ ኤደንና መስግኝ ወደ ኢትዮጵያ ወቅታዊ ጉዳዮች ነው የምናተኩረው። የጎፋ ተፈናቃዮች ሰብአዊ ድጋፍ አለማግኘታቸውን የተናገሩበት፣ ሰዎችም መታሰራቸውን ቤተሰቦቻቸው የገለጹበትን ይመለከታል። በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ በተከሰተ የመሬት መንሸራተት አደጋ የተፈናቀሉ ቁጥራቸው 627 የሚደርስ አባወራዎች በቂ ሰብአዊ ድጋፍ አለመድረሱን ለብዙሀን መገናኛ የገለጹት 8 ሰዎች ለእስር መዳረጋቸውን ቤተሰቦቻቸውና የወረዳው ነዋሪዎች ለአሜሪካ ድምፅ አስታውቀዋል። ከወረዳውና ዞን ባለስልጣናት አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ዮናታን ዘብዲዮስ ነው የተከታተለው።
ባለፈው ዓመት ሐምሌ 15 ቀን 2016 ዓ.ም በጎፋ ዞን ገዘ ጎፋ ወረዳ ከንቾ ጎዝድ ቀበሌም በተከሰተው የመሬት መንሸራተት አደጋ የተፈናቀሉ 627 አባወራዎች በስድስት የተለያዩ መጠለያ ጣቢያዎች መጠለላቸውና በቂ ሰብአዊ ድጋፍ እንደማይደርስላቸው ጥር 8 ቀን 2017 ዓ.ም ለብዙሃን መገናኛ ከገለጹ በኋላ 3 ሰዎች ዛሬ መታሰራቸውን ታዲዮስ ማሞ የተባሉ የከንቾ ቀበሌ ነዋሪና የአንደኛው ቤተሰብ ተናግሯል። በመጠለያ ጣቢያዎቹ የተበላሸ በቆሎ እንደሚሰጣቸው፣ የምግብና የመጠጥ ውሃ እጥረት መኖሩን፣ ይሰራል የተባለው ቤት ባለመገንባቱም በሸራ ስር መጠለላቸውን፣ አንዳንዶቹም በናዳ ወደ ተወሰደ ቀያቸው መመለሳቸውን በመናገራቸው የታሰሩት አቶ ሰለሞን ሶማም፣ ሳሙኤል ማንዶይና ሙላለም በለጥ የተባሉ የአደጋው ተጎጂና ቤተሰቦቻቸውን ያጡ ተፈናቃዮች መሆናቸውን አስረድቷል።
ባለፈው ሳምንት በተለያየ ኬዝ ያሉን ነበረውን ችግር ያነሱ ሰዎች ሀሳብ አስተያየታቸውን በሚዲያ አውጆ ድምጻቸውን ያሰሙ ሰዎች አሁን በፖሊሶች እየታፈኑ እየተያዙ ስለሆነ ሰሎሞን ሶማ የሚባለው ግለሰብ አሁን በፖሊስ ቁጥጥር ስር መዋሉ የተረጋገጠ ነው። እኔም አሁን ተጠብቄ መስመር ላይ ሆኜ ያለውን ነገር ከሰው ሸሽቼ ነው። ይህን ድምጽ ለምን አሰማክ? ህዝብን ለምን ወገንክ? ከህዝብ የራቀ እውነት እያወራ እየተናገርክ ነህ ከሚል ሰውን አሁን እያያዙ ይገኛሉ። ሌሎችም እነ ሳሙኤል ማንዶየ፣ እነ ሙላለም በለጠ በቃ ለቪኦኤ ድምጻቸውን ያስተላልፉ እና ሌሎችም ሚዲያ ያገበሩ ልጆች እያያዛሉ። በእርግጣውን ሊስት ተደርጎ በጥሪ ሳይሆን ቀጥታ አፈላልጎ እየያዙ ናቸው።
ሌሎች አቶ አክልሉ በዛብህ፣ ቴዎድሮስ ሰለሞን፣ መሳይ መንበረም፣ አየለ ጎንጋሾና ሙሉጌታ ፓሌ የተባሉ 5 ተፈናቃዮች በተመሳሳይ ምክንያት ትናንት ጥር 19 ቀን 2017 ዓ ም ስለመታሰራቸው በደህንነት ስጋት ስማቸው እንዳይጠቀስ ጠየቁን አንድ የወረዳው ነዋሪ ተናግሯል።
ታሰሩበት በዋናነት ሰዎች ባለፈው በሚዲያ ላይ ተፈሰተው ላይ እነሱ ሼር አድርገዋል፣ ላይክ አድርገዋል፣ ኮሜንት ሰጥቷል ኢቲቪ ላይ። ከዛ በመቀጠል ደግሞ ቪኦኤ ቮይስ ኦፍ አሜሪካ የዘገበው ቪዲዮ ልጆች አብዛኞቹ ያንን መነሻ አድርጎ ኢንተርቪው የተደረጉ ልጆችን ጭምር ነው የታሰሩትና
ለተፈናቃዮች የዘፈቀደ እስር ምክንያት ነው የሚሉት በመጠለያ ጣቢያዎች የሚገኙ ተፈናቃዮች በቂ ሰብአዊ ድጋፍ እንደማይደርስ፣ የተሰበሰበው ገንዘብ የት እንደደረሰ እንደማይታወቅና አስከፊ ነው ባሉት ሁኔታ ውስጥ መገኘታቸውን ለመገናኛ ብዙሃን መግለጻቸው ነው ይላሉም።
ለምንድን ነው እናንተ ይህንን ላይክ ሼር ኮሜንት ያደረጋችሁ እነዚህ የዘገቡት ላይ በሚል ነው በዋናነት። ሁለተኛው ደግሞ ቤቱም ደግሞ ስታንዳርዱን የጠበቀ ቤት እየተሰራ አይደለም። ለእኛ ጭቃ ቤት ነው፣ ስታንዳርዱ እንደዚህ አይደለም። ለምንድን ነው እንደዚህ ያክል አከባቢው ተቆጥቶ እናንተ ለምንድን ነው ይሄን ጭቃ ቤት እንኳን ሰዎች በራሳቸው ነው እየለጠፉት ያሉት? ወጪ ያወጡ ነው ደሞ አዘኞቹ ተጎጂ ቤተሰብ ልጆች ናቸው። ስለሆኑ እዛ የገቡ ቦታ ላይ መልሶ ማቋቋም ላይ አባት እናት ልጅ ወንድም ልጅ አጎት ልጅ ያጡ ስለሆኑ የነሱ ቤተሰብ እዛ የቀሩ ስላሉ እየተደረገ ያለው ነገር ትክክል አይደለም። ለምንድን ነው እስከዚህ ዛሬ ድረስ ይሄ ሳያልቅ እየተቸገሩ ባሉበት ሁኔታ አለ ብሎ ያው ልጆች በሚዲያም ራሳቸውም አንዳንድ ልጆች የሚጽፉ አሉ። አንዳንዱ ደግሞ ይሄ የተዘገበውንም ላይክ፣ ሼር፣ ኮሜንት የሚጽፉት ነው። እኔም ያው እዛ ቤተሰብ ሚስት ባለቤት ቤተሰብ እዛ ተጎጂም ስለሆነ ስለማውቀው በቅርበት በቆሎ ያው የተበላሸ ነው። እንግዲህ ይሄ ግልጽ ነው፣ የተበላሸ ነው። ለሰው መሆን አይደለም እዛ ያለውን ያው መረጃ የተበላሸ ነው። አልባሳትም አልፎ አልፎ ያው እንትን ይደረጋል፣ ግን ሰዎቹ እያንዳንዱን ጠብቆ ቶሎ ቶሎ የተሰጠ አይደለም በሚለውም ዳይሬክት ነው መልስ የሰጡት። ምግብ ነክ ነገሮች እነዚህ፣ ግን በቆሎ ጭራሽ ዱቀቱ ምንም ለሰው ልጅ ጭራሽ ማይሆን ነገር ነው። ይህንን ተናግሯል።
የአሜሪካ ድምፅ ስለ እስሩም ከገዘ ጎፋ ወረዳ አስተዳዳሪ ከአቶ ምስክር ምትኩም፣ ከጎፋ ዞን ፍትህ መምሪያ ኃላፊ ከአቶ ደመላሽ ብላቴም፣ እንዲሁም ከዞኑ አስተዳዳሪ ከአቶ ዳግማዊ አየለ ምላሽ ለማግኘት ከትናንት ጀምሮ በተደጋጋሚ የስልክ ጥሪ ቢያደርግም ፈቃደኛ ባለመሆናቸው አስተያየታቸውን ማካተት አልቻልንም። የዞኑ ፍትህ መምሪያ ኃላፊ አቶ ደመላሽ ብላቴም አጣርቼ እነግራቸዋለሁ ብለው ቀጠሮ ከሰጡን በኋላም ደጋግመን ብንደውላቸውም ስልካቸውን አያነሱም። የወረዳው ፖሊስ አዛዥ በዛቢ ቡናሎም ፈቃደኛ ሳይሆኑ ቀርቷል። የዞኑ አስተዳዳሪ አቶ ዳግማዊ አየለ የተሰጠውን ድጋፍ በተመለከተም ከሁለት ሳምንት በፊት ለደቡብ ሬዲዮና ቴሌቪዥን ድርጅት በሰጡት ቃላቸው ለተፈናቃዮች ሰብአዊ ድጋፍ የተደረገ መሆኑን ገልጸው ከህዝብ ከተሰበሰበው ገንዘብ 19 ሚሊዮን ብር ወጪ በማድረግ ለ110 አባወራዎች ቤት ገንብተን አከፋፍለናል ሲሉ ተናግሯል። ባለፈው ሐምሌ 15 ቀን 2016 ዓ.ም በገዘ ጎፋ ወረዳ በከንቾ ጎዝዲ ቀበሌም በደረሰው የመሬት መንሸራተት አደጋ 246 ሰዎች ሲሞቱ 627 አባወራዎች መፈናቀላቸውን ቪኦኤ መዘገቡ ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ተከታዩ የመጽሔት ርዕስ ደግሞ ከፋኖ ታጣቂ ቡድኖች ውስጥ የአንዱ መሪ የሆኑት አቶ እስክንድር ነጋ በእርሳቸው የሚመራው ቡድን ባለፈው ሳምንት ከዓለም አቀፍ ማህበረሰብ ተወካዮች ጋር በአማራ ክልል ተገናኝቶ መነጋገሩን ለአሜሪካ ድምፅ የአፍሪካ ቀንድ ክፍል አስታውቀዋል። ሀሩን ማዕሩፍ አቶ እስክንድርን አነጋግሮ ተከታዩን አጭር ዘገባ አቅርቦልናል። እንግዲህ ያቀርበዋል።
የአማራ ፋኖ ህዝባዊ ድርጅት የተሰኘውና በአማራ ክልል ከሚንቀሳቀሱ ታጣቂ የፋኖ ቡድኖች አንዱ መሪ እንደሆኑ የሚገልጹት አቶ እስክንድር ነጋ ከእርሳቸው ቡድን ወገንና ከዓለም አቀፍ ማህበረሰብ ተወካዮች የተውጣጡ የቴክኒካል ቡድኖች ባለፈው ሳምንት በአማራ ክልል በስም ባልተጠቀሰ ስፍራ ውይይት ማድረጋቸውን ከአሜሪካ ድምፅ የአፍሪካ ቀንድ ባልደረባ ሀሩን ማሩፍ ጋር ባደረጉት ቃለ ምልልስ አስታውቀዋል። ከዓለም አቀፍ ቡድኑ ውስጥ የአፍሪካ ህብረት፣ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ፣ የአውሮፓ ህብረት እንዲሁም በኢትዮጵያ የአሜሪካ ኤምባሲ ተወካዮች እንደሚገኙበት አቶ እስክንድር አስታውቀዋል። ስብሰባው የተካሄደው ከእነዚሁ ዓለም አቀፍ ተወካዮች ጋር ከአንድ ወር በፊት የተደረገን የስልክ ውይይት ተከትሎ እንደሆነ አቶ እስክንድር ጠቁመዋል።
ይህ በቴክኒካል ቡድኖች መካከል የተካሄደ ስብሰባ ነው። የመጀመሪያ ደረጃ ስብሰባ ነው ያደረግነው። የተወያየነውም በሀገሪቱ ባሉ ወቅታዊ ጉዳዮች ላይ መገናኘትና መነጋገር በምንችልበት ላይ ነው።
የውይይቱ ርዕሶች ምን እንደነበሩ የተጠየቁት አቶ እስክንድር ከዓለም አቀፍ ቡድኑ ጋር ለመተዋወቅ የተደረገና ቡድናቸው በሀገሪቱ ወቅታዊ ጉዳዮች ላይ ያለውን አቋም ለመግለጽ የተፈጠረ እድል እንደነበር ተናግረዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ባለፈው ወር ሲናገሩ አማጺ ቡድኖች ወደ ድርድር ጠረጴዛ እንዲመጡ ጥሪ ማድረጋቸው ይታወሳል። ለ1000 ዓመት ብትዋጉንም አታሸንፉንም፣ ስለዚህ ወደ ሰላም ነው ሲሉ ጠቅላይ ሚኒስትሩ መናገራቸውም ይታወሳል። ከፌዴራል መንግስት ጋር መደራደር የሚለው ጉዳይ በውይይቱ ወቅት እንዳልተነሳም አቶ እስክንድር ገልጸዋል።
ይህ ጉዳይ አልተነሳም፣ እናም ጉዳዩ ሳይነሳ መልስ መስጠት አልችልም። ይህ እኔ የምወስነው ጉዳይ አይደለም። ይህ በሥራ አስፈጻሚ ኮሚቴ የሚወሰን ነው። ጥያቄው ሲመጣ ወደ ሥራ አስፈጻሚ ኮሚቴ ወስደዋለሁ። እናም ሥራ አስፈጻሚው ምን እንደሚል እናያለን።
መንግሥት በአገሪቱ የሚገኙ ታጣቂዎችን በትኖ በፌዴራል መንግሥቱ ኃይል ስር ለማካተትና ወደ ማህበረሰቡ መልሰው እንዲቀላቀሉ ለማድረግ መወሰኑን ተከትሎ በፋኖ ታጣቂዎችና በፌዴራል መንግስት ኃይሎች መካከል በሚያዝያ 2015 ግጭት ተቀስቅሷል። በዛው አመት ናሴ ላይ መንግስት 23 ሚሊዮን የሚገመት ህዝብ በሚኖርበት በአማራ ክልል አስቸኳይ ጊዜ አውጇል። የአሜሪካ ድምጽ፣ የአፍሪካ ህብረት፣ ኢጋድ፣ የአውሮፓ ህብረት እንዲሁም ኢትዮጵያ የሚገኘው የአሜሪካ ኤምባሲ አስተያየት እንዲሰጡ ጠይቋል። አስተያየታቸው እንደደረሰን እናቀርባለን። ሀሩን ማሩፍ ላጠናቀረው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
ዘገባውን ያጠራቀረልንን ሀሩንንም ያቀረበልንም እንግዱንም አመስግኜ ወደ ተከታዩ ርዕስ ወስዳችሁ ወደ ጎረቤት ሶማሊያ ጉዳይንም ያሻግረን። የአይሲስን ሸማቂዎች ድል መንሳታችን ጥርጥር የለውም የሶማሌው ጦር አዛዥ ናቸው ያሉት የሶማሊያዋ ከፊል ጋዝ ራስ ገዟ የፑንትላንድ ኃይሎች አንድ ወር ለተቃረበ ጊዜ በእስላማዊ ጽንፈኛ ቡድን ተዋጊዎች በመሸጉባቸው ተራራማ አካባቢዎች ላይ የተነጣጠረ ጥቃት ሲሰነዝሩ ቆይተዋል። ከሁሉ የበረታው ውጊያ የተካሄደው የፑንትላንድ ጦር ባለፈው ሳምንት መገባደጃ ከቦሳሶ ደቡብ ምስራቅ 150 ኪሎ ሜትሮች ርቀት ላይ የምትገኘውን ወሳኝ ስፍራ ቱርማሳሌን ባስለቀቁበት ወቅት ነው። የአሜሪካ ድምጽ የአፍሪካ ቀንድ አገልግሎቱ ሀሩም አሩፍ ነው ይህንን የሚያጠናቀረው፣ እንደሚከተለው አቀርበዋለሁ። የግዛቱ መሪ ሰይድ አብዱላሂ ደኒ መሰንበቻውን በአቅራቢያ ወደሚገኝ የአውሮፕላን ጣቢያ በማቅናት ከፍተኛ መኮንኖች ጭምር ያሉባቸውን በውጊያው የቆሰሉ ወታደሮች ጎብኝተዋል። የግዛቲቱ ሰራዊት ከቱርሳማሌ ውጊያ አስቀድሞ በአቅራቢያ ያሉ ዋሻዎች፣ የጦር ካምፖችና አነስተኛ መንደሮችን ያለ ብዙ ትግል ነበር በቁጥጥር ስር ያዋለው። እስከ ቅርብ ጊዜ ድረስ የሶማሊያ ጦር ሰራዊት የልዩ ወታደራዊ ዘመቻዎች አዛዥ የነበሩት ብርጋዴር ጀኔራል አህመድ አብዱላሂ ሼክ ሰራዊቱ ከትውልድ አካባቢያቸው አቅራቢያ በአይሲስ ተዋጊዎች ላይ የከፈተውን ዘመቻ በቅርበት ሲከታተሉ ቆይተዋል። አይሲስ የሚያስፈልገውን አቅርቦት የሚያመላልስባት መስመር እንደመሆኗ የቱርሳማሌ በቁጥጥር ስር መዋል ለእስላማዊ ጽንፈኛ ቡድን ትልቅ ኪሳራ ነው ይላሉ።
And this is where they were coordinating both attacks mainly drone deployed.
በፑንትላንድ ኃይሎች ላይ ሁሉንም ጥቃቶች በተለይም ከድሮን በሚተኮስ መሳሪያና በፈንጂ የተካሄዱትን ጥቃቶች ያቀናጁት ከዚህ ነው። ተጨማሪ አቅርቦቶች፣ ምግብና ልብስ የመሳሰሉንም ጭምር የሚያገኙት ከዚህ ነው።
ሼክ አያይዘውም እስካሁን ከታዩት በሙሉ ትልቁ መሆኑ በተነገረለት ቱርሳማሌ ላይ በተካሄደው ውጊያ ሁለቱም ወገኖች ጉዳት እንደደረሰባቸው ተናግረዋል።
There has been almost daily fighting. The Puntland forces have suffered casualties in mainly from IEDs.
በየቀኑ ውጊያ ሲካሄድ ቆይቷል ማለት ይቻላል። የፑንትላንድ ኃይሎች በአብዛኛው የተጎዱት በቤት ውስጥ በሚሰሩ ፈንጆች ጥቃት ነው። ሽብርተኞች የሚመርጡት መሳሪያ እሱ ስለሆነ ሁሉም ባለፉት 3 ሳምንታት በደንብ ለመግፋት ችሏል። ብዙ ዋና ቦታዎች ተቆጣጥረዋል። ቲምሪሽ አንዱ ሲሆን በአካባቢው ያሉት መንደሮች በሙሉ ይዟል። ውጊያው እስኩሽባን ወረዳ አካባቢ ያሉት ሰፈራዎች ላይ ተጀምሮ አሁን ካንዳላ ወረዳ ውስጥ እየተካሄደ ነው። ስፋት ያለው አካባቢ ነው። ሁሉም በእርግጠኝነት ለመናገር የክልሉ ኃይሎች የበላይነቱ ይዘው እየተዋጉ ነው።
ይሁን እንጂ ከዳአዳ አርመንደር አቅራቢያ የሚገኙት ዋነኞቹ የቡድኑ ጦር ሰፈሮች አሁን ድረስ በሰራዊቱ ቁጥጥር ስር አልዋሉም። ሼክ አያይዘውም የፑንትላንድ ኃይሎች በአራት ሳምንታት ዕድሜ ከሚጀምረው ረመዳን በፊት በአይሲስ ላይ ወታደራዊ ድል ሊቀዳጁ ይችላሉ የሚል ግምት እንዳላቸው አመልክተዋል።
This operation was planned very well. It was prepared very well.
በደንብ ታቅዶ የተዘጋጀ ኦፕሬሽን ነው። ዘመቻውም እጅግ በጣም ጥሩ ሆኖ ተከናውኗል። የአገሬው ማህበረሰቦችም ድጋፋቸውን ሰጥተዋል። ያ በጣም አስፈላጊ ነው። ከዚያ በተጨማሪ በአዳን ተዋጊዎች መታየታቸው የማህበረሰቡንም የወታደራዊ ኃይሎችንም የውጊያ ሞራል አጠናክሯል። ስለዚህ በጣም ጥሩ ተስፋ የሚሰጥ ደረጃ ላይ እንዳሉ ለመናገር ፈልጋለሁ። የጦር ሰፈሮቻቸውን የጥቃት እቅድ የሚያወጡበትን ዋናውን ጣቢያ መያዝ መቻል ማለት ለእኔ ትልቅ ድል ነው።
20 ያህል የአልሻባብ ተዋጊዎች ከቡድኑ ተገንጥለው ወጥተው ራሳቸውን የአይሲስ ሶማሊያ ቅርንጫፍ ሲሉ ለአልባግዳዲ ታማኝነታቸውን ካወጁ ዘንድሮ 10 ዓመት ደፈነ። ሆኖም ቡድኑ ያንን ያህል ብዛት ያላቸው ተከታዮች ባያፈራና በቁጥር ብዙም ባያድግም ከምስራቅ አፍሪካና ከመካከለኛው ምስራቅ የውጭ ተዋጊዎች እንዲቀላቀሉ ጥሪ አድርጓል። አንዳንድ የዩናይትድ ስቴትስ ባለሥልጣናት
ሙሚን የቡድኑን አጠቃላይ ዓለም አቀፍ እንቅስቃሴ ይመራል ብለው ያምናሉ። በአንጻሩ በሶማሊያ የሚገኘው የአይሲስ ጽፈት ቤት በዓለም አቀፍ የገንዘብ ዝውውር የወንጀል መረብ እንደሚያንቀሳቀስ ይታወቃል። ይህ በእንዲህ እንዳለም ዩናይትድ ስቴትስ የሶማሊያን የጸጥታ ኃይሎች በመደገፍ በተለያዩ አካባቢዎች የሚካሄደውን የዳናብን ጦር ስልጠና ረድታለች። የዩናይትድ ስቴትስ ኃይሎች በተጨማሪም የአልሻባብና የአይሲስን ይዞታዎች በሰው አልባ አውሮፕላኖች ደብድበዋል። በመጨረሻም እንደ አውሮፓውያኑ የቀን አቆጣጠር ባለፈው ታህሳስ 24 የአልሻባብ ከፍተኛ የጦር አዛዥ መገደሉ ይፋ ተደርጓል። ትንታኔውን የሰጡን እዚሁ ዩናይትድ ስቴትስ ውስጥ የሰለጠኑት ብሪጋዴር ጀኔራል አህመድ አብዱላሂ ሼክ እስካለፈው መስከረም ወር ድረስ የልዩ ወታደራዊ ዘመቻ አዛዥ በመሆን ያገለገሉ ሲሆን ከዚያ አስቀድሞም የዳናብ አዛዥ ሆነው ጦሩን መርተዋል። ዩናይትድ ስቴትስ በዘንድሮ ዘመቻ በቀጥታ ያለመሳተፏን ያመለከቱት ሼክ በተዘዋዋሪ ግን የሞራል ድጋፍ መስጠቷ ያለመቋረጡን አስረድተዋል።
እነሱ
መደገፍ እንደሚፈልጉ አምናለሁ። ይሁንና በአስተዳደሮች መለዋወጥና በምርጫ እንቅስቃሴዎች ጨምሮ ምንም አይነት ድጋፍ ከማይገኝበት ደረጃ ላይ የተከሰተ ይመስለኛል። ሆኖም የፑንትላንድ ኃይሎች በራሳቸው በጣም በጥሩ ደረጃ እየሰሩ ይመስለኛል። አስፈላጊ ድጋፍና የመሳሰሉትን በማግኘት ረገድ ሁኔታውን መቆጣጠር አስፈላጊ ነው። ነገር ግን እንደሚመስለኝ የፑንትላንድ ኃይሎች በራሳቸው በብቃት እየተዋጉ ይመስለኛል። ምንም እንኳን ዩናይትድ ስቴትስ በሶማሊያ ጸጥታ ጉዳዮች ዋና ደጋፊ ብትሆንም ሶማሊያ ደህንነቷን ለማስጠበቅ ትልቁን ስራ መስራት አለባት የሚል እምነት አለኝ። እርግጥ ዩናይትድ ስቴትስ ከጀርባ ሆና መደገፍ ትችላለች ብዬ አስባለሁ።
የትራምፕ አስተዳደር በመጀመሪያው የስልጣን ዘመናቸው የመጨረሻዎቹ ጥቂት ሳምንታት ውስጥ እንደ አውሮፓውያን የዘመን አቆጣጠር ጥር 2021 ሶማሊያ ውስጥ የነበረውን የዩናይትድ ስቴትስ ጦር አስወጥቶ ነበር። አንዳንድ የሶማሊያ ባለሥልጣናት አሁንም ተመሳሳይ መገለል የሚያስከትል ሁኔታ እንዳይደገም ስጋት አድሮባቸዋል። ሼክ በበኩላቸው ያን አይነት ሁኔታ ሊፈጠር ይችላል የሚለውን እንደሚጠራጠሩ ይናገራሉ።
We have seen, you know, a change of focus from US to great power competition.
United States የትኩረት አቅጣጫዋ ከጸረ ሽብር ዘመቻዋ ወደ ሀያላን ኃይሎች ፉክክር ስታዞር አይተናል። ሁሉም የጸረ ሽብር ዘመቻውን አለመዘንጋት አስፈላጊ ይመስለኛል። ሽብርተኝነት አሁንም ቸል መባል የማይገባው ስጋት ነው። በግልጽ እንደሚታየውም የሶማሊያ ስጋት ነው። እንደ ሶማሊያውያን እየተጋፈጥን ያለነው ትልቁ የጸጥታ ፈተና ሽብርተኝነት ነው። በተጨማሪም ሽብርተኝነት ከሌሎች አካባቢዎች ወደ ግዛቱ መስፋፋቱ በሰፊው ንዑስ አህጉርና ብሎም በዓለም አቀፍ ደረጃ መስፋፋቱን የሚያረጋግጥ ነው። ስለሆነም ጸጥታን በተመለከተ ትኩረታችንን ከጸረ ሽብር ዘመቻው እንዳናነሳ ነው የሚመክረው።
አብዲ ሐሰን ሁሴን፣ በሌላ ስማቸው አብዲ ያሬ፣ የፑንትላንድ የፖሊስና የደህንነት መስሪያ ቤት የቀድሞ አዛዥ የነበሩ ሰው ናቸው። አይሲስ ለአፍሪቃ ቀንድም ሆነ ለመካከለኛው ምስራቅ የደህንነት ስጋት የሚጋርጥ እንደመሆኑ ከዳይሽ ጋር የሚካሄደው ውጊያ ለሶማሊያና ለአካባቢው ደህንነት መረጋገጥ ወሳኝ ነው ይላሉ። ጦርነቱም ለተራዘመ ጊዜ ሊቀጥል መቻሉን በመጥቀስ ያስጠነቀቁት አብዲ ያሬ ሊደርስ የሚችለውን ጉዳትም መተንበይ አስቸጋሪ መሆኑን ያስረዳሉ። ውጊያው የሚካሄድበት አካባቢ በእርግጥ ለእንቅስቃሴ በእጅጉ አዳጋችና የእግረኛ ወይም የሽምቅ ውጊያ ማካሄድ የሚያስገድድ በመሆኑ ጦርነቱ ሊራዘም ይችላል ነው የሚሉት። የቡድኑ አቅም ከፍተኛ በሚሰኝ ደረጃ ያለመቀነሱንም ያስረዳሉ። ይልቁንም ቡድኑ አሁንም በአልማዶ ተራራ ላይ ስንቅና ሌሎች ወታደራዊ ቁሳቁሶችን ለማጓጓዝ እንዲያመቸው በያዘው ጥረት ቁፋሮውን ቀጥሏል። በመሆኑም ረዥም ጊዜ ሊዘልቅ ለሚችል ውጊያ እየተዘጋጀ ነው። ቁጥሩ ከ1200 እስከ 1600 የሚደርስ ተዋጊዎች ያሉት ቡድን ቀድሞ ዳይሽ በነበረው የመናዊው አኑ ካሊል፣ በሌላ መጠሪያው አቡ ካሊል ነው የሚመራው። በዚህም አቡ ካሊል ከየመን ወደ ሶማሊያ የተዛወረ ነው ብለዋል። ቡድኑ ፑንትላንድ ላይ የተካሄደ ባለው ውጊያ ከተሸነፈም ሚን ወደ የመን ሊሸሽ እንደሚችል አብዲያሬ ተንብየዋል። በተጨማሪም ተስፋ የቆረጡ የአይሲስ ታጣቂዎች ሕዝብ በሚበዛባቸው እንደ ቦሳሶ ባሉ አካባቢዎች ሰላማዊ ዜጎች ላይ ጥቃቶችን ሊፈጽሙ ይችላሉ ሲሉ አስጠንቅቀዋል። አያይዘውም ቡድኑ በአጎራባች ሀገሮችም መሰል ተከታታይ ጥቃቶችን የማድረስ ዕድል ሊኖረው እንደሚችል ጠቁመዋል።
ተከታዩ ዘገባ ደግሞ ወዲህ ወደ ዩናይትድ ስቴትስ የሚመልሰን ይሆናል። በስደተኞች ጉዳይ የትራምፕና የኮሎምቢያው ፕሬዚዳንት ንትርክ ይላል። የኮሎምቢያው ፕሬዚዳንት ከዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ጋር በትዊተር አማካኝነት ያደረጉት ምልልስ የቡና ሲኒ ማዕበል አስነስቷል። ፕሬዚዳንት ትራምፕ በሕገ ወጥ ስደተኞች ላይ እየወሰዱ ባለው ጠንካራ እርምጃ መሰረት ዩናይትድ ስቴትስ ወደ ኮሎምቢያ የምትመልሳቸውን ስደተኞች የሀገሪቱ መንግስት እንዲቀበል ዋይት ሀውስ ጠንካራ ትዕዛዝ በማስተላለፉ ሊፈጠር የነበረው የንግድ ጦርነት ተገድቷል ነው የሚለን የአሜሪካ ድምጿ ዋይት ሀውስ ዘጋቢ አኒታ ፓውል የላከችልን ዘገባ እንግዲህ ወልዴ እንደሚከተለው ያቀርበዋል።
ፕሬዚደንት ዶናልድ ትራምፕ በስደተኞች ላይ ያላቸው ጠንካራ አቋምና ወደ መጡበት ሀገር እንዲመለሱ ማድረጋቸው በሀገር ውስጥም ሆነ ከሀገር ውጭ ቁጣን በማስከተል ላይ ነው። ጓቲማላ ዜጎቿን የተቀበለች ሲሆን የኮሎምቢያው ፕሬዚደንት ጉስታቮ ፔትሮ ግን ተመላሽ ስደተኞችን የያዙ ሁለት አውሮፕላኖችን ሳይቀበሉ ቀርተው እንዲመለሱ በማድረጋቸው ከአሜሪካው ፕሬዚደንት ጋር በማኅበራዊ ሚዲያ እንካሰላንቲያ ውስጥ ገብተዋል። ምልልሱ ወደ ስድብ አምርቶ ሁለቱም ወገን አንዱ ሌላው ላይ ታሪፍን የመጣል ዛቻ ውስጥ ገብተው ነበር። በሰዓታት ውስጥ ግን ቦጎታ ተመላሾቹን ለመቀበል መስማማት ብቻ ሳይሆን የፕሬዚደንቱን አውሮፕላን ልካ ስደተኞቹን በመውሰዷ ነገሮች ሊበርዱ ችለዋል። ትራምፕ የስደተኞችን ጉዳይ በተመለከተ በምርጫ ዘመቻቸው ወቅት በግልጽ ያስቀመጡት ጉዳይ መሆኑን አስተዳደራቸው አስታውቋል። የዋይት ሀውስ የፕሬስ ኃላፊ ካሮላይን ሌቪት
ፕሬዚደንት ትራምፕ በዓለም ላይ ላሉ ሕዝቦች ሁሉ ጠንካራ መልእክት እያስተላለፉ ነው። የአሜሪካንን ሕግ ለመጣስ ካሰባችሁ ወደ ሀገራችሁ ትመለሳላችሁ፣ ትያዛላችሁ፣ ለፍርድ ትቀርባላችሁ፣ አትምጡ የሚል።
የኮሎምቢያው የውጭ ጉዳይ ሚኒስትር ሉዊስ ሙሩይሎ በሁኔታው ላይ ለመነጋገር በመጪዎቹ ቀናት በአንድ ቡድን ወደ ዋሽንግተን እንደሚላክ አስታውቀዋል።
ሴጊሬሞስ ሬሲቢንዶ አ ሎስ
ኮሎምቢያውያንን መቀበላችን እንቀጥላለን። ተባረው የመጡትን የኮሎምቢያን ሴቶችና ወንዶች መብት እንዳላቸው ዜጎች ክብራቸውን በሚጠብቅ መልኩ እንቀበላለን።
በሳምንቱ መጨረሻ ምልልስ ማን አሸነፈ ተብለው የተጠየቁት የዊልሰን ማዕከሉ ተንታኝ ኤዲ አስቬዶ ይህን ብለዋል።
በሳምንቱ መጨረሻ በነበረው ምልልስ ፕሬዚዳንት ትራምፕና አሜሪካ አሸንፏል የሚል እምነት አለኝ።
ሁኔታው የተከሰተው በፍጥነትና ዲፕሎማሲዎች ተረጋግተው ሳይዙት እንደሆነ ሌላው ተንታኝ የአሜሪካስ ማህበረሰብ እና የአሜሪካስ ካውንስል የተሰኘው ተቋም ምክትል ፕሬዚዳንት ኤሪክ ፋንስወርዝ ይናገራሉ።
The way that it came up was in the dead of night through the Twitter verse.
በምሽት በትዊተር ዓለም ነበር ጉዳዩ የተከሰተው። ካለ ዲፕሎማቶች ወይም የውጭ ጉዳይ ሚኒስትሮች ምክክር ነበር የተከሰተው። ወዲያውኑ የትዊተሩ ጦርነት ተባብሶ መፈጠር የሌለበት ስጋትና ሁኔታዎችን አስከተለ።
ለዲፕሎማቶች ጠረጴዛው ላይ ያሉት ጉዳዮች ባለሙያዎች እንደሚሉት ኮሎምቢያ አባል ያልሆነች የኔቶ አጋር መሆኗ እንዲሁም የቡናና አበባ አቅራቢ መሆኗ ናቸው። በሕገ ወጥ መንገድ ደግሞ የኮሎምቢያ የኮካ ምርት በቅርቡ በከፍተኛ ደረጃ መጨመሩንና ይህም ሁለቱ አገራት የአደንዛዥ እጽ ዝውውርን ለመዋጋት የሚያደርጉትን ጥረት እንዳወሳሰበው ተንታኞች ይገልጻሉ። በድጋሚ የዊልሰን ማዕከሉ ኤዲ አስቬዶ
Very soon President Trump will have to make a determination.
በቅርቡ ፕሬዚዳንት ትራምፕ ከኮሎምቢያ ጋር ደህንነትና አደንዛዥ እጽን በተመለከተ ውሳኔ ላይ መድረስ አለባቸው። እንደኔ ከሆነ በሁለቱ ሀገራት ግንኙነት ውስጥ ይህ ትኩረት የሚሻው ጉዳይ ነው።
ይህ በእንዲህ እንዳለ በቦጎታ የሚታየው ውጥረት አሁንም ቀጥሏል። ትላንት ሰኞ ወደ አሜሪካ ኤምባሲ ያቀኑ በርካታ ኮሎምቢያውያን የቪዛ ቀጠሯቸው እንደተሰረዘ ተነግሯቸዋል። አኒታ ፓውል ላከችው ዘገባ እንግዲህ ወደ ነኝ ዋሽንግተን ዲሲ።
እንግዲህ ወልዴን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ሁለተኛው አጋማሽ ቅንብሮች ነው የምንሻገረው። አናቤ ያልተነበበው ገጽ ይለናል የቀዳሚው መጽሔት ርዕስ። በደቡብ ወሎ ዞን ቃል ወረዳ ውስጥ የሚገኘው የአናቤ ጥብቅ የተፈጥሮ ደን በ85 ሄክታር መሬት ላይ የተንጣለለ ነው። በውስጡም ከ20 የሚበልጡ አገር በቀል የዛፍ አይነቶችን ይዟል። ነብር፣ ጉሬዛ፣ ጅብ፣ ድኩላ እና ኢትዮጵያ ውስጥ ብቻ የምትገኘው ሶረኔ ቆቅ እንዲሁም በርካታ የዱር እንስሳትና አዋፋትም ይገኙበታል ይለናል። ለባህል ሕክምና አጋዥ የሆኑ እጽዋት መገኛም እንደሆነ ባለሙያዎች ያስረዱትን የሚጠቅሰው መስፍን አራጌ ነው። ደኑን ተመልክቶ ተከታዩን ቅንብር ያደረሰን።
ይህ ተፈጥሮና ውበት አድናቆትና ግርምት የተናበቡበት የአናቤ ጥብቅ ደን መገኛ ስፍራ ነው። የአናቤ ጥብቅ ደን መገኛ ስፍራ በአማራ ክልል ደቡብ ወሎ ዞን ቃሉ ወረዳ 027 ገደሮ በተባለው አካባቢ የሚገኝ ሲሆን ይህንን የመሰለ ማራኪና ልብ መሳጭ ትዕይንት የሚታይበት የጥብቅ ደን አካባቢ ላይ እንደርሳለን።
ስሜ ፍሮይኒ ፍጹም ይባላል። የቃሉ ወረዳ ባህልና ቱሪዝም ጽሕፈት ቤት የቅርስ ጥበቃና እንክብካቤ ስራ ሂደት ቡድን መሪ ነኝ። አናቤ ጥብቅ ደን ያው 80 ሄክታርና ከዛ በላይ የሚሸፍን ቦታ ላይ የሚገኝ ደን ነው። በዚህ ውስጥ ትልቅ ልዩ ነገር ብለን የምናስበው እዚህ የምናየው ከጀርባ ጋር የምናየው አውላው ዛፍ ነው። ይህ ዛፍ አንዳንዶች አውራው ዛፍ ይላሉ፣ አንዳንድ አውላው ዛፍ ይላሉ። ዙሮ የስሙ ስያሜ የሚመጣው ከዚህ ካሉት ጥብቅ ደን ውስጥ ካሉት ዛፎች በጣም በውፍረቱም በርዝመቱም ትልቅና ግዙፍ የሆነ ዛፍ ነው። የዙሪያ ልኬቱ ቅድም ሲለኩ እንዳየ ነው 13 ሰዎች እጅ ተያይዘው የማይሞሉት ትልቅ ግዙፍ የሆነ ዛፍ፣ ወደ 13 ሜትር ውፍረት ያለው ዛፍና ቁመቱ ደግሞ ከ35 ሜትር እስከ 40 ሜትር ርዝመት ያለው ትልቅ ዛፍ የሚገኝበት ቦታ ነው። በቅርብ የወሎ ዩኒቨርሲቲ ተማሪዎች ገብተው ነበር፣ በደን ዙሪያ የሚማሩ ተማሪዎች። እነሱ ጋር በደረግነው ልኬታ ይሄ ብቻውን እዚህ ጋር የምናየው ዛፍ አንድ ሄክታር ውስጥ ሊኖር የሚችልን የዛፍ መጠን ጠቅሎ የያዘ ነው።
እኔ ሙህዲን አብደላ እባላለሁ። ያው ከሁለት ሺህ በፊት ነው ጥበቃ የገባሁት። ያው ግምታዊ ነው፣ ትላልቆቹ የሉም። ታሪክም እንደዚህ ወቅቱ ስላረቀቀ በጽሁፍ የተኖረ የለም፣ ግን በግምት ነው። ያው 300 ዓመት ግማሹ 800 ዓመት ይላል። እርግጠኛውን እንግዲህ አንድ ዶክተር እኔ በምጠብቅ ሰዓት ትንሹ አንድን ጨቁረጡና የእሱን እድሜ ማግኘት እንችላለን አለ። ባዟሪቱም መቁጠር እንችላለን ብሎ የተሰራበታለ። ውጤቱ ግን ወደዚህ አልመጣም እና በጣም በኃይለ ሥላሴም በድሮ በአባቶቻችን ተዋጉ ያስጠብቁታል ባላባቶች የተባሉት ማለት ነው። እንደገና ደርግ ደግሞ ይኸው ሁላ አስለመው።
የምን ዛፍ ነው?
ዝግባ ይባላል፣ ብርቢሳና ይባላል። ሁለት ነው ስሙ ማለት ነው።
ደኑ በአግባቡ ብንንከባከበው እጅግ ብዙ የሆነ ጠቀሜታ ያለው ነው። ይህን የመሰለ ሪሶርስ ወይም ይህን የመሰለ የተፈጥሮ ሀብት እያላቸው የዚህ አካባቢ ልጆች አሁን የሚታወቀው ወደ ሌሎቹ አረብ ሀገሮች በመሰደድ ነው። መንገድ ቢኖረው ሌሎች መብራት፣ ውሃ በአቅራቢያ ቢገኙ ለብዙ ወጣቶች የስራ እድል መፍጠሪያ ይሆናል። እዚህ እንደምናየው ብዙ ዛፎችም ስላሉበትና ብዙ የተፈጥሮ ሀብት ስላለውም ከዚህም አልፎ በማር ምርት ማሰማራት ይቻላል። ቱሪስቶች ይህንን ቦታ በአግባቡ ፕሮሞሽን ቢሰራና የማስታወቅ ስራ ቢሰራ መጥተው የሚጎበኙ ብሳት እዚህ ያሉ ወጣቶች ተደራጅተው የኢኮ ቱሪዝም ስራ መስራት ይችላሉ።
ጀማል ሳይድ ነኝ። እዚህ ባህኮታ ነኝ። እዚህ በጣም አረንጓዴ ቦታ ነው፣ ደስ ይላል። ለመዝናኛ ራሱ ብዙ እጽዋቶች ቅጠሉ፣ ዛፉ ራሱ በጣም ደስ የሚል ነገር ነው። ድንጋው ራሱ ይሄ አረንጓዴው ምናምን በጣም ደስ የሚል ቦታ ነው፣ ገራሚ ነው። ግን ብዙ ጓደኞቻችን ራሱ በባህር እየሄዱ እየተሰደዱ ምናምን እያለቁ ነው ይህን የመሰለ ሀገር እያለን፣ እኛም ዝም ብለን ያው መቃም ብቻ ሆነ ስራችን፣ የሆነ ስራ እያጣን ነው ይህን የመሰለ ቦታ እያለ።
አህመድ እንድሪስ ይባላለሁ። የ027 ቀበሌ ነዋሪ ነኝ። በጠውላ ያገለግላል። ቅጠሎቹ ደግሞ ለቤት እንስሳዎች ለምግብ ያገለግላሉ። ይሄኛው ደግሞ ስሙ ምን ይባላል? ሾላ ይባላል ስሙ። ፍሬው ሰው ይበላዋል። ከዛ አልፎ ተርፎ ደግሞ አሁንም እንጨቱን ግንዱን አሁን በጠውላ መልኩ እንጠቀመዋለን።
ዛፎች በመጋዝ ሊቆረጡ ተከልክሎ የተቀመጧሉ፣ ተቆርጦ የተጣሏሉ፣ እያረጃሉም ዛፎች አሉ። በእነሱ እየተተካ አይደለም። ከኛ ጽህፈት ቤት አኳያ በዚህ ማህበረሰብ ስም ይዞታ ማረጋገጫ እንዲሰጠው ከወረዳ መሬት አስተዳደር ጽህፈት ቤት ጋር በጋራ በመሆን ለቀበሌው የመሬት አስተዳደር ባለሙያዎች ወይም ጽህፈት ቤት ደብዳቤ ሰጥቷል። አሁን ስራው ተጀምሯል። ይሄ ጥብቅ ደን የይዞታ ማረጋገጫ ሲኖረው አንደኛ ከአዋሳኙ ላይ ያሉ ወይም ድንበር ላይ ያሉ ግለሰቦች ደኑ መግፋት አይችሉም። አሁን እነሱን በደንብ አድርገን በህግ ለመጠየቅና አግባብ የሆነ እርምጃ ለመውሰድ ያልቻል ነው ይዞታ በደንብ አልተረጋገጠም። ያ የይዞታ ማረጋገጫ ደብተር ሲሰጠን ግን በአካባቢ ያለው ደን መግፋት ይቆማል። በውስጥ ደግሞ ገብተው ያለ አግባብ የሚጨፈጭፉ አካላትንም ህጋዊ እርምጃ ማስወሰድ እንችላለን።
We'll be right back. ክብራትና ክብራን መስፍን አራጌ ለዝግጅቱ አመሰግናለሁ። አሁን ቴምብራ አሰባሳዊው ህንዳዊው ዲፕሎማት የኢትዮጵያን ታሪካዊ ቴምብሮች አሰባስቦ የያዘው ህንዳዊው ዲፕሎማት ቴምብር አገልግሎት ላይ መዋል ከጀመረበት አንስቶ የተለያዩ ሀገራት ቴምብሮችን ሰብስበዋል ይለናል። ከ13 ዓመቱ ጀምሮ መሰብሰብ የጀመረው በኢትዮጵያ የህንድ ኤምባሲ ሰራተኛ ሀች ቬንካ ታሻላም ከ50 በላይ ሀገራትን ቆየት ያሉ ቴምብሮች አሰባስቦ መያዙን ይገልጣል። ኬኔዲ አባተ በተከታዩ ቅንብሩ
በአድዋ ተራሮች የጣሊያንን ቀኝ ገዥ ኃይል በመርታትና በቀጠናው የኢትዮጵያን ሚና ከፍ በማድረግ ይታወቃሉ። ንጉሰ ነገስት ዳግማዊ ምኒልክ አዳዲስ ቴክኖሎጂዎችንም ለኢትዮጵያ በማስተዋወቅ የሚታወቁ ሲሆን ለሀገር ውስጥ መልእክቶች የቴምብር አገልግሎት የተጀመረውም በእርሳቸው ዘመነ መንግስት እንደሆነ የታሪክ መዛግብት ያስረዳሉ። ከ2012 ዓ.ም ጀምሮ በኢትዮጵያ የሚኖሩትን ቴምብር በመሰብሰብ ሱስ የተጠመዱ ህንዳዊ ዲፕሎማት እናስተዋውቃቸው። ዲፕሎማቱ ሀች ቬንከታቻላም ይባላሉ። ለቴምብሮች የተለየ ቦታ ያላቸው ቬንከታቻላም ከ1923 ጀምሮ ያሉ የኢትዮጵያ ቴምብሮችን አሰባስበዋል።
I have Ethiopian stamps of 1931-1936.
የኢትዮጵያ ቴምብሮች የ1931፣ የ1936 እና ከዚያ በኋላ ያሉት አሉኝ።
የቴምብር ስብስቡ ስላለፈው ጊዜ በተለየና ባልተለመደ መልኩ ግንዛቤን የሚያስጨብጥ ነው።
These are the stamps of Ethiopia. This is the first set of 7 airmail stamps to be used for any letter posted from Ethiopia to another country.
እነዚህ የኢትዮጵያ ቴምብሮች ናቸው። ይህ ከኢትዮጵያ ወደ ሌላ ሀገር ለሚላክ ደብዳቤ የሚውል የመጀመሪያው 7 አይነት የአየር ሜይል ቴምብሮች ስብስብ ነው። እነዚህ ነበሩ ለውጭ ጥቅም ላይ የሚውሉት። እዚህ ላይ እንደምናየው ንጉሰ ነገስት አጼ ኃይለ ሥላሴ ነበሩ። እዚህ ላይ ዳግማዊ ምኒልክ ናቸው። እኚህ የዳግማዊ ምኒልክ ሴት ልጅ ናቸው ዘውዲቱ። እነዚህ ደግሞ የ1974 እና ከዚያ በኋላ ያሉ ቴምብሮች ናቸው። እነዚህ የደርግ መንግስት ቴምብሮች ናቸው። ከላይ ያሉት ነገስታቱን የምታይባቸው ቴምብሮች ናቸው። እነዚህ ደግሞ ለውጦች የምታይባቸው ሲሆኑ ሰዎች ትኩረት የሚያደርጉበት መሬት ላራሹ፣ ምግብ ለሰዎች የመሳሰሉ ጉዳዮችን ያሳያሉ። በእነዚህ ቴምብሮች የአገሪቱ ማህበራዊ እድገት ጎልቶ ይታያል።
ቴምብር ማለት የአገር መሪዎችን፣ የተፈጥሮ መስህብና ታሪካዊ ቦታዎችን፣ ማህበራዊ ጉዳዮችን ወይም የፈጠራ ውጤቶችን የመሳሰሉ የአንድ አገር የተለያዩ መገለጫዎች ምስል ያለበት በፖስታ ላይ የሚለጠፍ ትንሽዬ ወረቀት ነው። መልእክትን በቀላሉ መለዋወጥ በሚቻልበት በአሁኑ ጊዜ እንብዛም አገልግሎት ባይሰጥም ደብዳቤ በሚዘወተርበት በቀደሙት ጊዜያት በፖስታ ደብዳቤ የሚልክ ሰው ቴምብር ገዝቶ ፖስታው ላይ ይለጥፋል። የ59 ዓመቱ ህንዳዊ ዲፕሎማት ቬንከታቻላም በኢትዮጵያ የህንድ ኤምባሲ ምክትል ጸሐፊ ናቸው። ከ13 ዓመታቸው ጀምሮ ነው የተለያዩ ሀገራትን ታሪክ የሚያንጸባርቁ ቴምብሮችን በማሰባሰብ ሱስ የተጠመዱት። በአሁኑ ወቅት ኢትዮጵያን ጨምሮ ከ50 በላይ ሀገራት በተለያዩ ጊዜያት ይጠቀሟቸው የነበሩ የቴምብር አይነቶችን አሰባስበው የያዙ ሲሆን ለቴምብር የተለየ ቦታ አላቸው። በሚሰሩበት የህንድ ኤምባሲ ውስጥ በሚገኝ አዳራሽ ግድግዳ ላይ እነዚህን ቴምብሮች በፈርጃቸው ደርድረው ለጎብኚዎች ያሳያሉ።
There are about 2000 plus stamps here.
እዚህ ከ2000 በላይ ቴምብሮች አሉ። አብዛኞቹ የኮመንዌልዝ ሀገሮች ናቸው። በብሪታንያ ከለላ ስር በአገሪቱ ዘውዳዊ አገዛዝ ውስጥ የነበሩ አገራት ማለት ነው። አሁን ነጻ አገሮች ናቸው። ለምሳሌ ህንድ። እነዚህ ቴምብሮች 8ኛ ክፍል ከነበርኩበት ከ13 ዓመት ጀምሮ ነው የሰበሰብኳቸው። ጉዞዬን የጀመርኩት በአንድ ማህተምና በአንድ ሳንቲም ሲሆን አሁን እዚህ ማየት የምችለው ስብስብ አለኝ።
ለታሪክ ንባብና በታሪክ ውስጥ የአገራትን ለውጦች የማወቅ ጉጉት ያላቸው ህንዳዊው ዲፕሎማት ቴምብር ለማሰባሰብ ያነሳሳቸውም ይሄው ጉጉታቸው መሆኑን ተናግረዋል።
I was fascinated by the colorful print of the stamps.
በቀለማት ባሸበረቁ የቴምብር ህትመቶች ደነቃለሁ። ቴምብሮች በመስላቸው በገለጻቸው አማካኝነት በሆነ የጊዜ ክልል ውስጥ ያለ ታሪክን ይወክላሉ። በታሪክ ሂደት ውስጥ ያለውን አስተዳደርና አገሮች በጊዜ ሂደት እንዴት ለውጥ እንደሚያሳዩ በእነዚህ ቴምብሮች ውስጥ ይታያል። ስለዚህ ቴምብሮች መሰብሰብ እንድጀምር ካነሳሱኝ ነጥቦች አንዱ ይህ ነው። ነገሮች እንዴት እንደተለወጡ፣ ኢኮኖሚ እንዴት እየተለወጠ እንደመጣ፣ ፖስታ እንዴት እየተለወጠ እንደሄደ፣ በየሀገራቱ ውስጥ አስተዳደር እንዴት እንደተለወጠ ያለውን ታሪክ ያሳያል።
የፖስታ ቴምብሬት ጀምረው በአውሮፓውያን አቆጣጠር 1840 በብሪታንያ እንደሆነና ከዚያም ቀስ በቀስ በሌሎች ሀገራት እየተተገበረ መሄዱን የሚገልጹት ዲፕሎማቱ ቬንካታቻላም እርሳቸውም የሚሰበስቧቸው ቆየት ያሉና ታሪካዊ ይዘት ያላቸውን ቴምብሮች እንደሆነ ይገልጻሉ።
I have most of the stamps starting from 1854 until 1970.
ከ1854 እስከ 1970ዎቹ ድረስ ያሉት አብዛኞቹ ቴምብሮች አሉኝ። የቅርብ ጊዜ ቴምብሮች ግን የሉኝም። የድሮ ስብስቦች ናቸው ያሉኝ። የህንድ ለምሳሌ እስከ 1974 ድረስ አለኝ። የስሪላንካም እስከ 1974፣ ካናዳ እስከ 1979 ድረስ አለኝ። ስለዚህ ትኩረቴ በቀደመው የቴምብር ጊዜ ላይ ነው። ቴምብር ከተጀመረበት ጊዜ ጀምሮ ተፈላጊነቱ መቀነስ እስከ ጀመረበት ጊዜ ድረስ ያለውን ማለት ነው።
ከአገራቸው ህንድ ጀምሮ በስብስባቸው ውስጥ ያሉትን የብዙ አገራት ቴምብሮች ከነታሪካቸውና ከነትርጉማቸው አንድ በአንድ እያስረዱኝ አስጎብኝተውኛል። ምንም እንኳን ቴምብሮች በመላው ዓለም አሁንም ድረስ የሚታተሙ ቢሆንም አገልግሎት መስጠት ከጀመሩበት ጊዜ አንስቶ ሂደት በሂደት ከሌሎች ቴክኖሎጂዎች መፈጠር ጋር ተያይዞ ጠቀሜታቸው እየቀነሰ ሄዷል። በመሆኑም ታሪካቸውን ሰንዶ ማስቀመጥ አላማቸው እንደሆነ የሚገልጹት በኢትዮጵያ የህንድ ኤምባሲ ምክትል ጸሐፊው ሀጅ ቬንካታቻላም አሁንም ቴምብሮችን ማሰባሰባቸውን እንደቀጠሉ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለቅንብሮ አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን እስከ ምሽቱ 4 ሰዓት ስርጭታችን ይቀጥላል። አሁንም እዚያው አዲስ አበባ እንቆያለን። የፋሽን ትሪት በአዲስ አበባ በአዲስ አበባ የተለያዩ አፍሪካ ሀገራትንና ከአፍሪካ ውጭም የሌሎች አገሮች ዲዛይነሮችን ወይም የቅድ ባለሙያዎችን ያሳተፈ የፋሽን ትርኢት ተካሂዷል። ሀብ ኦፍ አፍሪካን ፋሽን ዊክ በሚል መጠሪያ ወይም ተቋም የተዘጋጀው ይኸው ለአምስት ቀናት የቆየ ፋሽን ትርኢት ከ18 ዲዛይነሮች የፈጠራ ስራዎቻቸውን አሳይተውበታል፣ ተመልካቾችንም አዝናንተውበታል ይለናል አዘጋጆቹ። የፋሽን ትርኢቱ አዳዲስ የአልባሳት ዲዛይነሮችን ለማስተዋወቅ እድል ይፈጥራል ሲሉ፣ ዲዛይነሮቹ ደግሞ የገበያ ትስስር የሚፈጥርበትና ልምድ የሚለዋወጡበት መድረክ መሆኑን ለአሜሪካ ድምፅ ገልጠዋል። ገብረ ሚካኤል ገብረ መድን የተከታተለው።
ባለፈው ሳምንት ከኢሮብ ጀምሮ ለአምስት ቀናት በአዲስ አበባ የተካሄደው የፋሽን ትርኢት በልዩ ልዩ ዝግጅቶች የደመቀ ነበር። የፋሽን ትርኢቱን ያዘጋጀው ሀብ ኦፍ አፍሪካ ፋሽን ዊክ የተባለ ተቋም ሲሆን በአህጉረ አፍሪካ ያሉ የፋሽን ባለሙያዎች የሚገናኙበትና ልምድ የሚለዋወጡበት መድረክ እንዲሆን ታልሞ የዛሬ 15 ዓመት መመስረቱን ከመስራቾቹ አንዷ የሆነችው ማህሌት ተክለ ማርያም ለአሜሪካ ድምፅ ተናግራለች። የአፍሪካ ፋሽን ሳምንት በየዓመቱ በተለያዩ የአፍሪካ ሀገራት እንደሚዘጋጅ የገለጸችው ማህሌት ተክለ ማርያም በዚህኛው ትርኢት በርካታ ዲዛይነሮች ተሳትፈዋል ትላለች።
በመድረክ ላይ ወደ 18 ዲዛይነሮች ነበሩ። ከዛ ደግሞ እንደ ፋሽን ኤግዚቢሽን የምንለው ካያችሁት ወደ 9 ዲዛይነሮች፣ ጀማሪ ዲዛይነሮችም አንዳንዶቹም ደግሞ ኢንዱስትሪው ላይ ገና በመግባት ያሉ እንዲያስተዋውቁ መድረኩን ሰጥተናቸው አቅርበው ነበረ። እያንዳንዱ ዲዛይነር ወደ 15 ያህል ልብስ ነው የሚያቀርበው፣ የተለያየ የራሳቸውን ኢንስፒሬሽን የሚገልጹበት ማለት ነውና ብዙ ልብስ ነው።
ስራዎቻቸውን ካሳዩት ዲዛይነሮች አንዷ የሆነችው ቤዛ ዮሐንስ በአህጉራዊው የፋሽን ትርኢት የኢትዮጵያ አልባሳትን ማስተዋወቅ ላይ ማትኮሯን ተናግራለች።
የኔ ምርት የነበረው በ100% ኢትዮጵያ ውስጥ ፕሮሰስ የተደረጉ አልባሳትን በፋብሪኮችን ሰው ወደ ውብ የሆኑ አልባሳት ቀይሬ እሱን ነው ይዤ የመጣሁት። ሽመና ማለት ነው። ለተለያዩ አይነት ፕሮግራሞች ብዙዎቻችን የምንጠቀመው ከውጭ ኢምፖርት የሚደረጉ አልባሳትን ነውና በእኛ ሀገር ደግሞ ፕሮሰስ የተደረጉ አልባሳትን ደግሞ ሽመናዎችን በዘመናዊ መልክ ለሰርግ እንዲሁም ለተለያየ ነገር መልበስ እንደሚቻል ኢሌጋንት የሆኑ እስከ ሰርግ ኢቨንቶች ለቀለበት የሚሆኑት አልባሳትን ነው ይዤ የቀረብኩት።
ከተለያዩ የአፍሪካ ሀገራት መጥተው የፋሽን ስራዎቻቸውን በዚህ መድረክ ካስተዋወቁት ዲዛይነሮች መካከል አንዷ ኬንያዊቷ ሼይላ ቤነርዴቴ የሀገሯን አልባሳት ለእይታ ማቅረቧን ጠቅሳ በዝግጅቱ ተደስቻለሁ ብላለች።
All the designers are amazing. They're also
ሁሉም ዲዛይነሮች የሚገርሙ ናቸው። የፈጠራ ችሎታቸው ያስደንቃል። ከተለያዩ አካባቢዎች ከመጡ ዲዛይነሮች ጋር መገናኘት ጥሩ ነው። በዚህ አመት እዚህ ስራዎችን በማሳየቴም ደስ ብሎኛል። ያቀረብነው የአልባሳት ስብስብም ተቀባይነት አግኝቷል ብዬ አስባለሁ።
በዚህ የፋሽን ትርኢት ሳምንት የኢትዮጵያ ባህልና ታሪክ የሚያስተዋውቁ ቦርሳዎችን ለእይታ ማቅረቡን የገለጸው ዲዛይነር ዳንኤል ደገማው አብዛ ነው። መድረኩ የገበያ ትስስር ለመፍጠር አግዞናል ይላል።
እያንዳንዱ ቦርሳዎቻችን ስም አላቸው። ለምሳሌ ቀደምት ያልነው ቦርሳ አለ፣ ባለግርማ የምንለው ቦርሳ አለ፣ ከዛ ደግሞ ከምንጩ የተባለ ቦርሳ አለ። እዛ የስንዴ ጋር የተገናኘ ነገር ነው እና እያንዳንዱን በዛ ልክ ይዘን መተናል። ሌላ ደግሞ የአበሻ ቢዩቲ የሆነው ንቅሳትንም በትንሽ የባግ ሪፕሬዘንት ለማድረግ ሞክረን ሰው ትልቅ ስቴጅ ነው ለእኛ። እግዚአብሔር ይመስገን ያው እኛም ከጠበቅነው በላይ ነው ያገኘ ነው። ሰው ትልልቅ ሰዎች ይገኛሉ፣ ኢንተርናሽናል የሚመጡ ሰዎች አሉ፣ ብራንዳችን በደንብ ሊያስተዋውቁልን የሚችሉ አት ሴም ታይም ደግሞ ኢንተርናሽናል ባየርስ ይመጣሉ። እዚህ ያው እኛ ሎካሊ ነው እስካሁን እየሰራን ያለ ነው። ሰው እንደዚህ አይነት ሰዎችን በቀላሉ ኔትወርክ እንድናደርግ ይረዳናል። ሁሉም ሰዎች በአንድ ቦታ የምናገኝበትን ስቴጅ ይፈጥርልናል ማለት ነው። ሰው ነገ ይዘውልን የሚመጡት መልካም እድል አለ ብለን እናምናለን እና ከዛ አንጻር ትልቅ ኦፖርቹኒቲ ነው ያገኘ ነው።
የትርኢቱ አዘጋጅ ማህሌት ተክለ ማርያም መድረኩ በልዩ ልዩ መንገድ ዲዛይነሮችን የሚጠቅም እንደሆነ ትናገራለች።
ብዙ ዲዛይነሮችን እድል ይሰጣል። የተለያየ ሚዲያ ይሆን እንደናንተ አይነት ይመዘግባል፣ ያይላቸዋል ስራቸውን፣ ኢንዱስትሪውም እንዲበረታታና ደግሞ ያው የሚያስተዋውቁበት ነው፣ እንደ ማርኬቲንግ ማለት ነው። እንደ አፍሪካ እንደ ኢትዮጵያ ምን ትንሽ ለውጥ አለ፣ ግን እድገት አለ፣ ግን ይቀረናል። እንደ አዲስ ነው። ትምህርት ቤቶችም አሉ አሁን እየተከፈቱ ያሉ፣ ብዙዎቹ ትሬኒንግ ይፈልጋል። ከሌላ አፍሪካ ሀገሮችም ጋር ደግሞ ትስስር መፍጠር አለብን፣ ማሳደግ መቻል አለብን እና ስራችንን ከጎረቤት ሀገር ጋር መስራት፣ መሸጥ የሚመሳሰሉትን ትሬዲንግ ብንጀምር ደግሞ ከባድ ስራ ነው፣ እያደገ ነው።
ኬንያዊቷ ዲዛይነር ሼይላም እንዲህ አይነት በርካቶችን የሚያሳትፍ የፋሽን ትርኢት ጥቅሙ የበዛ መሆኑን ትገልጻለች።
All right, so platforms like this give us an opportunity to showcase our brands.
እንዲህ አይነት መድረክ ተሰጧችንን የጥበብ ስራዎቻችንን እንዲሁም የምንሰራቸውን የፋሽን አይነቶች ለማሳየት እድል ይሰጠናል። ለምሳሌ ከእናንተ ጋር ተገናኝቻለሁ፣ ከኬንያ ፋሽን ጋር ተዋውቃችኋል። በዚህ መድረክ ከናይጄሪያ፣ ከሩሲያና ከሌሎችም ሀገራት ከመጡ ዲዛይነሮች ጋር ተገናኝተናል። ልምድ ለመለዋወጥ፣ ትስስር ለመፍጠር እና የጥበብ ስራዎቻችንን በተለያዩ ቦታዎች ለማሳየት ያግዘናል።
መድረኩ የኢትዮጵያ አልባሳትን ለማስተዋወቅ እድል የሰጠ መሆኑን የምትናገረው ደግሞ ቤዛ ዮሐንስ ነች።
ኢትዮጵያዊ ዲዛይነሮች ይዘው የቀረቡት ኢትዮጵያስ ፕሮሰስ የሚደረጉ የተሸመኑ አልባሳትን ነው ብዙዎቻችን የተጠቀምነው። ሰው ምን ያክል የሀገር ውስጥ ፕሮዳክቶች የሀገር ውስጥ ሽመና ውጤቶች በጣም እንዳደጉ ለሰዎችም አዌርነስ ክሬት አድርገናል ብዬ ያስባል። በቃ ሲምፕል የሆነ በጣም ጥሩ ታይም የነበረው ብዙዎቻችን እርስ በርስ የምንተዋወቅበት የነበረ በጣም ቆንጆ ኢቨንት ብዙ ዲዛይኖችን እንዴት አድርገን ክሬት ማድረግ እንዴት አድርገን አንዱን ከአንዱ ጋር ሚክስ ማድረግ እንዳለብን የተለያየ ነገር ተምረናል።
ለአምስት ቀናት የቆየው ይኸው ደማቅ የፋሽን ትርኢት በልዩ ልዩ የሰርከስና የሙዚቃ ዝግጅቶችም የታጀበ ነበር። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ቻችን ነገ ምሽት ከዋናው ዝግጅታችን ጋር 3 ሰዓት ላይ ከመመለሳችን አስቀድሞ የዕለቱን የዜና አፍታ ጨምሮ በርከት ያሉ ሌሎች መሰናዶችን እናቀርባለን። ከምሽቱ 3 ሰዓት ላይም እንደወትሮ ዝግጅቶቻችን ይዘን እንመለሳለን። ያስተናገድኳችሁ አሉላ ከበደ ነኝ። የዛሬውን በዚሁ ላይ ማብቃታችን ነው። የቴክኒክ መሐንዲሳችን ቢላንድራዲ፣ አቀናባሪያችን ብርሃን ኃይሉ፣ የስቱዲዮ ድምፅና ምስል አቀናባሪያችን ደግሞ ሄለን ሞሴስ ነበሩ። እስከ ምሽቱ አራት ሰዓት የነበረው ዝግጅት እዚህ ላይ ያበቃ። ነገ እንገናኝ። በእኔ በኩል ሰላም፣ በደህና አደሩ። Thank you.